ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ቅዳሜ ነሐሴ 4 2011 ዓ.ም ስርጭታችን ጀመረ። የዩናይትድ ስቴትሱ የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር የቀለም ትምህርትና የመሪነት ስልጠና ከሰሞኑ ተጠናቋል።
የተሻለ የመናገር መብታችን የተጠበቀበት ጊዜ ነው እና ሁላችንም በተሰማራንበት ዘርፍ ከጤና እስከ ኤጁኬሽን እስከ ቴክኖሎጂ ማንኛውም የስራ ዘርፍ ላይ ፖሊሲዎች ኢምፓክት እንዳላቸው እናውቃለን። ይሄንን ፖሊሲ ደግሞ መጠምዘዝ፣ ማዞር፣ ሞዲፋይ ማድረግ የምንችልበት እድል ተሰጥቶናል።
የሰማችኋት ናኦሚ ተሾመ አሰግድ ትባላለች። የወጣቶች ጉድኝት መርሃ ግብሩ ተሳታፊ ነበረች። ከሷና ከሌሎች ተሳታፊዎች ጋር ያደረግነውን ቆይታ የያዘ ዝግጅት በዚህ ምሽት ይዘን እንቀርባለን። በማስከተልም ሰሞኑን ያረፉትን አምባሳደር አያሌው ማንደፍሮን እናስታውሳለን።
አሁን ያሉት ዛሬ ኢትዮጵያ የአፍሪካ ዲፕሎማቲክ ማዕከል ነች ስንል በእናቶ አያሌው ማንደፍሮና በሌሎችም በእናቶ ከተማም ድካምና ድንቅ በሆነ ስራ የተገነባ መሆኑን ማስታወስ ይገባናል። ማስታወስ ብቻ ሳይሆን እነሱ እንደዛ ተከብረው ኢትዮጵያንም አስከብረው የኢትዮጵያን ዲፕሎማሲ ከፍተኛ ሚና እንዲጫወት የቻሉበት ምንድን ነው የሚለውን ሁልጊዜ ማስታወስ ያስፈልጋል።
የቀድሞ ዲፕሎማት ዶክተር ፍቅረ ማርያም ፀሐይ ናቸው።
ክቡር አምባሳደር አያሌው ማንደፍሮ፣ በተለይም በዚህ በምኖርበት አካባቢ ኢትዮጵያዊነትን አግዝፈው በስብዕናቸው የሚያሳዩ ታላቅ አባት ነበሩ።
እኚህ ደግሞ አቶ አቤል ጋሼ ይባላሉ። የሜሪላንዷ ደብረገነት መድኃኔዓለም ቤተ ክርስቲያን አስተዳደር ቦርድ ፕሬዚደንት ናቸው። ይዘናቸዋል። አብራቸውን ቆዩ። ፕሮዲሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ቆንጅት ታየ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የተከበራችሁ ሙስሊም ምዕመናን እንኳን ለአረፋ እንዲሁም ለኢዳል አድሃ አደረሳችሁ። ኢድ ሙባረክ። በማኅበራዊ ሚዲያ የሚንጸባረቅና አመራሩም የሚጋራቸው ካላቸው የብሔር ጽንፈኛነት አመለካከቶች መውጣት ይገባል ብሎ የኢህአደግ ሥራ አስፈጻሚ ኮሚቴ እንደሚያምን ተገለጸ። የብሔር ጽንፈኛነት ለሀገር አንድነት እንቅፋት መሆኑንም ኮሚቴው መገምገሙን የሥራ አስፈጻሚ ኮሚቴው አባልና በኢህአደግ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለአሜሪካ ድምፅ ተናግረዋል። እስክንድር ፍሬው አነጋግሯቸዋል። አጭር
በማህበራዊ ሚዲያው የሚንጸባረቁና አመራሩም የሚገዛቸው ካላቸው የብሔር ጽንፈኝነት አመለካከቶች መውጣት እንደሚገባ የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ትናንት የሁለት ቀናት ስብሰባውን ያጠናቀቀው የስራ አስፈጻሚ ኮሚቴው የብሔር ጽንፈኝነት ለሀገራዊ አንድነት ተግዳሮት መሆኑንም አመልክቷል። እየታየ ያለው የብሔር ጽንፈኝነት ለሀገራዊ አንድነት አደጋ መሆኑንም አመልክቷል። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ ቴክስት። ትናንት የተጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በአገር ደረጃ የሚስተዋለው የብሔር ጽንፈኝነት ለአንድነት ተግዳሮት በመሆኑ መታገል እንደሚገባ ማሳሰቡ ነው የተገለጸው። የሥራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ጉዳዮች ዘርፍ ኃላፊ አቶ ፈቃዱ ተሰማ እንደገለጹት ኢትዮጵያዊ ማንነትን አስታርቆና አቻችሎ ማስኬድ ይገባል። ለውጡ በሚፈለገው ደረጃ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነትና ወላዋይነት በአመራር ደረጃ እንዳለ ስራ አስፈጻሚ ኮሚቴው ጠቁሟል። ይህም የኢህአዴግ አባል ድርጅቶች አንድ ሆነው በአንድ አቅጣጫና በተመሳሳይ ፍጥነት እንዳይሄዱ ማድረጉን በድክመትነት ገምግሟል። በዚህ ላይም ከጋራ ስምምነት ላይ መደረሱን ነው አቶ ፈቃዱ የገለጹት። ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተካሄደው ከአራቱ አባል ድርጅቶቹ ሁለቱ የተካረረ የቃላት መወራወር ውስጥ መግባታቸው በታየ ማግስት ነው። አደባባይ የወጣው የአዴፓና የህወሓት የመግለጫዎች ፍጥጫ ስለ ገዢው ፓርቲ የውስጥ አንድነት ችግር የተናገረው ብዙ ነው። አቶ ፈቃዱ የስራ አስፈጻሚ ኮሚቴው አንድነትን የሚጎዱ ነገሮችን በግልጽ መገምገሙን ጠቁመዋል።
ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል እያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው። የፈለገ ልዩነት ቢኖር በኢህአዴግ ባህል በፍረሰታዊና ማዕከላዊ ኮሚቴ ቀርቦ ማዋየት፣ መከራከር፣ መተጋገል ሲቻል በዚህ ደረጃ በኦፊሻላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ፣ ከባህሉ ያፈነገጠ እንደሆነ፣ ስሜት የተጨጨነው መሆኑን ሂስ የተደረገበትና ትክክል እንዳልሆነ ነው የታየው ማለት ነው።
አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል ቀደም ሲል ሲገልጹልኝ። እና ይሄኛው ነው ጥፋተኛ፣ ይሄኛው እንዲማረግ የለበትም በሚል ነው ወይስ ሁለቱንም ከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ?
ከዚህ ድርጊት መቆጠብ አለባቸው ነው፣ ከኢህአዴግ ባህል ውጪ ነው ነው። ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና የመተጋገዝና የአጋርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው።
አንዱ ድርጅት በሌላው ላይ ጣት መቀሰር ሳይሆን ራሱን ከለውጡ አንጻር እንዲመለከት ከድምዳሜ ላይ ተደርሷል ብለዋል። በደቡብ ክልል እየተነሱ ያሉ የክልልነት ጥያቄዎችን በተመለከተም ደሂድን ያስጠናውን ጥናት በአዎንታ መመልከቱን ገልጸዋል። ትናንት በተጠናቀቀው የሥራ አስፈጻሚ ኮሚቴ ስብሰባ የኢህአዴግ አጋር ድርጅቶች መሪዎችም ተሳትፈዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ክቡራትና ክቡራን አድማጮች በዘገባው መጀመሪያ ላይ ለገባው የዘገባው አካል ያልሆነ ድምፅ ይቅርታ ጠይቃለሁኝ። እስክንድር ከአቶ ፍቃዱ ጋር ያደረጋቸው ሌሎች ርዕሰ ጉዳዮችንም ይዞ ይመለሳል በሌላ ዝግጅት። ሊቢያ ዋና ከተማ ትሪፖሊ ላይ እየተዋጉ ያሉ ኃይሎች ተኩስ ለማቆም ተስማሙ። ተፋላሚዎቹ ወገኖች ስምምነቱ ላይ የደረሱት በአረፋና በኢድ አል አድሃ ምክንያት መሆኑ ታውቋል። ታንዛኒያ ውስጥ በሞሮንጎ ከተማ በአንድ የነዳጅ ማመላለሻ ላይ በደረሰ ፍንዳታ ቢያንስ 57 ሰው በቃጠሎ መሞቱን ፖሊስ አስታወቀ። አንዲት የስፓኝ ረድኤት መርከብ ከሜዲቴራንያን ባህር ላይ ከአደጋ ያተረፈቻቸውን 39 ፍልሰተኞች እንደምትቀበል ማልታ ዛሬ አስታወቀች። የሰሜን ኮሪያው መሪ ኪም ጆንግ ኡን አነስተኛ ይቅርታ የያዘ ደብዳቤ እንደላኩላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገለጹ። ጊዜ ካገኘን ዘርዘር ያሉ ዘገባዎችን ይዤ መለሳለሁኝ። አሁን ወደ ቀሪ ዝግጅቶች ልመልሳችሁ፣ አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 4 2011 ዓ ም ምሽት ፕሮግራማችን ነው። ከዚህም ከዚያም ሰሞኑም በዋሽንግተን ዲሲ አካባቢ በ84 ዓመት ዕድሜያቸው ያረፉት አምባሳደር አያሌው ማንደፍሮ በሚያውቋቸው አንደበት ሲታወሱ፣ አገራቸውን በከፍተኛ የዲፕሎማሲያዊ ኃላፊነት ቦታዎችና በመከላከያ ሚኒስትርነትም ጭምር ያገለገሉት አምባሳደር አያሌው ማንደፍሮ በ84 ዓመታቸው ባሳለፍነው ሳምንት ከዚህ ዓለም ተለይተዋል። ኑሯቸውን ለአያሌ ዓመታት በዩናይትድ ስቴትስ ቨርጂኒያ አሌክዛንድሪያ ከተማ ያደረጉትና በጥቂት ቀናት ህመም በሚወዷቸው ቤተሰቦቻቸው ተከበው ያረፉት አምባሳደር አያሌው በቤተሰባቸው እንደተገለጸው እንደ ዘወትር ጸሎታቸው ሁሉ ሆኖላቸው ስቃይ የሌለበት ሰላማዊ እረፍት አግኝተዋል። ስትቆረቆር ጀምረው ባገለገሏት በውጣ ወረዷ አብረው በወጡ በወረዱላት ደብረገነት መድኃኔዓለም ቤተ ክርስቲያን ሐሙስ ለጠዋት ቤተሰቦቻቸው፣ ወዳጆቻቸውና የቤተ ክርስቲያኒቱና በአጠቃላይም የኢትዮጵያውያን ማህበረሰብ አባላት በተገኙበት የጸሎተ ፍትሐት ከተካሄደ በኋላ አስከሬናቸው ወደ አዲስ አበባ ተጉዞ በዛሬው ዕለት ስርዓተ ቀብራቸው በመንበረ ጸባኦት ቅድስት ስላሴ ካቴድራል መካነ መቃብር ተከናውኗል። አምባሳደር አያሌው ከባለቤታቸው ከወይዘሮ ጸዳለ ከበደ ጋር በጽኑ ፍቅር በታነጸ የትዳር ዘመናቸው ዶክተር ምህረትንና አቶ ሙሴን ወልደው በእንክብካቤ በሀገር ፍቅር ኮትኩተው አሳድገዋል። ሶስት የልጅ ልጆችንም አፍርተዋል። ማህበረሰባችን መካሪ አስተዋይ አባት አጣ፣ ቤተክርስቲያናችን ምሰሶዋን አጣች ብለው ያዘኑ ብዙዎች ናቸው። የአምባሳደር አያሌውን ብልህነት የተመላ የዲፕሎማሲ ጥበብ እንደ ወጣት ዲፕሎማት በውጭ ጉዳይ ሚኒስቴር ስሰራ በሚገባ ተከታትዬ እውቀት ቀስሜያለሁ። ከዚያም ወዲህ ብዙ ተመረበታለሁ። የሙያም የታላቅ ወንድምነት ምክራቸውንም አረሳም ያሉን ዶክተር ፍቅረ ማርያም ጸሐይ ይባላሉ። ዶክተር ፍቅረ ማርያም በስዊዘርላንድ እና በፈረንሳይ በዲፕሎማትነት ያገለገሉ የፖለቲካ ሳይንስ ምሁር ናቸው። በአሁኑ ጊዜ ኑሯቸውን ቫንኩቨር ካናዳ አድርገው በሉተራን ፌዴሬሽን ግብረሰናይ ድርጅት በከፍተኛ የፖሊሲ አማካሪነት ይሰራሉ። አቶ ፍቅረ ማርያም ለስርጭታችን በእንግድነት ለመጀመሪያ ጊዜ ይመስለኛል የቀረቡት። በእንዲህ ያለ የሀዘን ወቅትም ቢሆን እንኳን ደህና መጡ ላለሁ። አምባሳደር አያሌውን እንግዲህ እርስዎ በሳቸው እድሜ አይደሉም፣ አንጋፋዎቹን የእሳቸውን የሙያ ባልደረቦች ደግሞ አግኝተን እናነጋግራለን። እርስዎ ግን እንደምን ይገልጿቸዋል አምባሳደር አያሌውን?
አመሰግናለሁ ቆንጂት። ክቡር አምባሳደር አያሌው ማንደፍሮ የምገልጻቸው የኢትዮጵያ ዲፕሎማሲ በዓለም አቀፍ ደረጃ በተለይም ደግሞ በአፍሪካ አህጉር ከፍተኛ ቦታ እንዲኖረው ሀገራቸውን በቅንነትና በከፍተኛ ብቃት ካገለገሉት ዲፕሎማቶች አንዱ ናቸው። እርግጥ ነው ከእሳቸው ጋር የሰሩም አሉ፣ እንደነ አቶ ከተማ፣ ሌሎችም። አምባሳደር አያሌው በቁልፍ በመሆን የኢትዮጵያን ዲፕሎማሲ ከፍተኛ ቦታ ለማድረግ የረዱ ትልቅ ሰው ናቸው።
ዋና ዋና ክንዋኔዎቻቸው በዲፕሎማሲው ረገድ ምን ምን ናቸው ዶክተር ፍቅረ ማርያም?
እርግጥ ነው እኔ ውጭ ጉዳይ ዋናው መስሪያ ቤትም ነበርኩኝ፣ እንዲሁም በውጭ በፓሪስም በጄኔቫም ተባበሩት መንግስታት ድርጅት ተመድቤ አገልግያለሁ እና ወደ መጨረሻው እሳቸው አሜሪካን አምባሳደር ሆነው ነው እኔ ውጭ ጉዳይ በአፍሪካ የጎረቤት ሀገሮች ኃላፊ ሆኜ የሰራሁት። ይሄ እሳቸውን አገልግሎት ለማየት በእድሜም አልበቃውም አልደረስኩበትም። የሆነ ሆኖ በራሴ በግሌ ባጠናሁት የአምባሳደር አያሌው አገልግሎት ዘመናቸው በከፍተኛ ደረጃ ያንጸባረቀው በፈረንጆች አቆጣጠር በ60ዎቹ ዓመታት ነው እና ይህም ሊሆን የቻለው የአፍሪካ አንድነት ድርጅት ጋር የተያያዘ ነው። ከዛም ቀደም ብሎ አፍሪካ ሀገሮች ከቅኝ ግዛት ለመላቀቅ ትግል ላይ ኢትዮጵያ የተለየ ቦታ ስለነበራት በእኛ ነጻነቷን ጠብቃ የነበረች ሀገር የተባበሩት መንግስታት መስራች ሀገር እንደመሆኗ የግርማዊነታቸው ደግሞ ከፍተኛ የበሰለ አመራር ተጨምሮበት የእሳቸው ሹማምንት እንደ አምባሳደር አያሌው ሌሎችም በዛ ውስጥ ያደረጉት እንቅስቃሴ ነው። ለአፍሪካ ሀገሮች ነጻ ለመውጣት ያደረጉት እንቅስቃሴ ነው። ከዛም በላይ በከፍተኛ እንቅስቃሴያቸው የአፍሪካ አንድነትን ለመመስረት የተደረገው እንቅስቃሴ ነው እና የአፍሪካ አንድነት ድርጅት ነጻ ከወጡ በኋላ ዋናው ለአፍሪካ አህጉር አንድ የራሳቸው የሆነ ማህበር እንዲቋቋም ብዙ ከዛም ቀደም ብሎ የተደረጉ እንቅስቃሴ ነበሩ። ያንን በአንድነት ለመመስረት በጣም ረቂቅ በሆነ ዘዴ በተመላበት አካሄድ ከሰሩት ዲፕሎማቶች አንዱ አምባሳደር አያሌው ናቸው።
በሌሎችም እንዲሁ ለምሳሌ ከሶማሊያ ጋር በነበሩ ግጭቶችና ግንኙነቶች፣ ሶቪየት ህብረትንም በሚመለከት ብዙ የሰሯቸው የዲፕሎማሲ ስራዎች እንዳሉ ሲነገርላቸው ቆይቷል። ዶክተር ፍቅረ ማርያም
አምባሳደር አያሌው ኢትዮጵያ ቢወጣ በኋላ ኢትዮጵያ ገለልተኛ ፖሊሲዋን ይዛ እንድትቆይ ይረዱና ይታገሉ ከነበሩት አንዱ ናቸው እና ኢትዮጵያ የማንም ሀገር ጥገኛ ሳትሆን ክብሯን ጠብቃ የገለልተኛ ፖሊሲ አቋሟን ጠብቃ እንድትኖር ካደረጉት ዲፕሎማቶች አንዱ ናቸው። ይሄ አብዮቱ ከጀመረ በኋላ በጣም ከባድ ሁኔታ ነው። ምክንያቱም ዓለም በሁለት ጎራ ተከፋፍሎ ስለነበረ እና ኢትዮጵያ በሶማሌ ወረራ ምክንያት ወደ ሶሻሊስት ካምፕ ሄዳ ነበር እና ያ የገለልተኛ ፖሊሲ አቋም ለሚከተሉት ዲፕሎማቶች ከፍተኛ አደጋ ጭምር እያደረገ ነው። እንዳውም ግድያ ሙከራ ሲደረግባቸው ከዛ ጋር የተያዘ ነው። የሆነ ሆኖ አምባሳደር አያሌው ሞቃዲሾ አምባሳደር ሆነው ሲሰሩ የኢትዮጵያ አብዮትም ተጀምሮ ነበር። ሶማሊያ ከሶቪየት ህብረት በገፍ መሳሪያ በሀርጌሳ በኩል ይጎርፍላት ነበር። ይሄ ዞሮ ዞሮ ኢትዮጵያ ላይ ወረራ ለመፈጸም የታቀደ መሆኑን በመገንዘብ የኢትዮጵያን አመራር ይሄ ነገር ወዴት ነው የሚሄደው እና አስቸኳይ ዝግጅት በዲፕሎማሲም ሆነ በሌላም እንዲሆን ያደረጉ በከፍተኛ ድካም የታገሉ ሊቅ ናቸው እና ይሄ ነው። ከዛ በኋላ የመከላከያ ሚኒስትር ሆኖ ነበር። ከዛም በኋላ ወደ አሜሪካም ተመድበው በአምባሳደርነት ካገለገሉ በኋላ ነው ወደ ስደት ሊበቁ የቻሉ። አይዲዮሎጂያቸው፣ ዶክትሪናቸው በሙሉ ከብሔራዊ ጥቅም ጋር የተያያዘ ነው። እና አሜሪካ ሀገር በሚሄዱበት ጊዜ ኢትዮጵያ በኩልነት ከአሜሪካ ጋር መልካም ግንኙነት እንድትፈጥር ለማድረግ ነው እዛ የተላኩት። ይሄ ኢትዮጵያ ውስጥ ካሉት አንዳንድ ፋክሽንስ ወይም ግሩፖች እነሱን አያስደስታቸው። እንደዚህ በጣም ከፍተኛ እውቀትና ብልሃት ያለው ዲፕሎማት በአሜሪካ መመደብ አሜሪካን ከኢትዮጵያ ጋር ሊያፋቅር ሊያስማማ ይችላል የሚል አዝማሚያ ሊፈጥር ስለሚችል በዚህም ምክንያት ነው የግድያ ሙከራ የተደረገባቸው። ከዛ በኋላ ለምክክር ወይም ለሌላ ተብሎ ቢጠሩ ግጠኛ ነኝ አደጋ ሊኖር ይችላል። እንግዲህ ይሄ በጣም የታወቀ ነው። ወረራ በሚፈጸምበት ጊዜ አምባሳደር አያሌው ብቻ ሳይሆን ሌሎችም ዲፕሎማቶች ለምክክር እንዲመጡ ነበር ትዝ እንደሚለኝ። እኔ ውጭ ጉዳይ ነበርኩ የዛን ጊዜ። ምክክሩ ኢትዮጵያ ካምፕ ልትቀይር ስለነበረ ወደ ሶቪየት ወደ ሶሻሊስት፣ ያን ጊዜ የሁለቱ ፕሮክሲ ወር ሶማሊያ ከአሜሪካ ጋር፣ ኢትዮጵያ ደግሞ ከሶሻሊስት ጋር ስትሆን እስከተወሰነ ድረስ ኢትዮጵያ ከሶቪየት ህብረት ጋር መሳሪያ እንደማታገኝ ብታገኝም ራስን ለመከላከል ብቻ የሚበቃ መሆኑንና በተለይም ደግሞ የኩባ ወታደሮች ኢትዮጵያ ለመኖራቸው እንዳይታወቅ ይሄን ለማመካከር ነበር አምባሳደሮቹ የተጠሩ እና በዛን ጊዜ አምባሳደር አየሌውን ብቻ ሳይሆን ሌሎችም ፈቃደኛ ባለመሆን በስደት ቀርተዋል። እርግጥ ነው በሙያ በጣም በትንሽ ሁኔታ ነው ልንገናኝ የቻልነው። የሆነ ሆኖ የእሳቸውን ብቻ ሳይሆን የሌሎቹንም የኢትዮጵያ ዲፕሎማቶች ያደረጉት ከፍተኛ ሚና በማወቅ እንደው ሊዘከርና በመጽሐፍም ተዘክሮ ሊጻፍ ይችላል እና መሆንም አለበት የሚል አቋም ነው ያለው።
ልጃቸው ዶክተር ምህረት አያሌው ማንደፍሮ በጸሎተ ፍትሐት ስነ ስርዓታቸው ላይ በመታሰቢያ ባደረገችው ንግግር የህይወት ታሪካቸውን ያባቴን ድምጻቸውን በየጊዜው እየቀዳሁ መዝገብ ይዣለሁ ብላ ስትናገር ነበር። እንግዲህ መጽሐፍ እንዲጽፉም ላግባባ ሞክሬ ነበር ብላለች። ለቀሪው ትውልድም ለመጪ ዲፕሎማቶችም ትምህርታዊ የሚሆን ሰነድ ይወጣዋል ብዬ ተስፋ አድርጋለሁ። የወቅቱና የወደፊት የዲፕሎማሲ ሰዎች ምን ይማራሉ? እነ አምባሳደር አያሌውን ከመሳሰሉ ጎምቱ ዲፕሎማቶች
አሁን ያሉት ዛሬ ኢትዮጵያ የአፍሪካ ዲፕሎማቲክ ማዕከል ነች ስንል በእናቶ አያሌው ማንደፍሮና በሌሎችም በእናቶ ከተማም ድካምና ድንቅ በሆነ ስራ የተገነባ መሆኑን ማስታወስ ይገባናል። እና ማስታወስ ብቻ ሳይሆን እነሱ እንደዛ ተከብረው ኢትዮጵያንም አስከብረው የኢትዮጵያን ዲፕሎማሲ ከፍተኛ ሚና እንዲጫወት የቻሉበት ምንድን ነው የሚለውን ሁልጊዜ ማስታወስ ያስፈልጋል። ዲፕሎማሲ የአንድ ወቅት የአንድ ጊዜ ሳይሆን ከረጅም ትውልድ የመጣ መሆኑን በመገንዘብ ይሄ ተዘክሮ በመጽሐፍ ወጥቶ ማየት ለኢትዮጵያ ዲፕሎማቶች አሁን ላሉት ጥሩ ቱል ነው። ጥሩ ትምህርት ነው።
መልካም። እንግዲህ ዶክተር ፍቅረ ማርያም ፀሐይ ለሰጡን ቃል እጅጉን አድርጌ አመሰግናለሁ።
እኔም አመሰግናለሁ ቆንጅት።
የሜሪላንዷ ደብረገነት መድኃኔዓለም ቤተ ክርስቲያን በሕግ ጸንታ ጠብቃ እንድትቆም ያደረጉ አባቶች አንዱ ያሏቸው ደግሞ የቤተ ክርስቲያኒቱ የአስተዳደር ቦርድ ፕሬዚደንት አቶ አቤል ጋሼ ናቸው። እሳቸውን የመሰሉ ጎምቶች ማጣት እጅጉን ያጎላል ብለዋል አቶ አቤል።
የቮይስ ኦፍ አሜሪካ እኒህን ታላቅ አባት ለመዝከር ምድል ስለሰጣችሁን ከፍ ያለ ምስጋናዬን ላቀርበው እወዳለሁ። ክቡር አምባሳደር አያሌው ማንደፍሮ በተለይም በዚህ በምኖርበት አካባቢ ኢትዮጵያዊነትን አግዝፈው በስብዕናቸው የሚያሳዩ ታላቅ አባት ነበሩ። ከታሪክ አንጻር፣ ከፖለቲካ አንጻር በጠቅላላ በዓለም ያላትን ኢትዮጵያ ጉልህ ሚና ስለሚያውቁ በስደት በምኖርበት ሀገር ይህን እንዳንረሳ ጠንቅቀው የሚያስተምሩ የሚያሳውቁን ታላቅ አባት ነበሩ። በደብረገነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአለፉት 40 ዓመታት ጀምሮ ካለ ቤተክርስቲያን ውስጥ ጠቅላላ ጉባኤ በስርዓት ተደራጅቶ ህዝቡ የሀገሩን የሃይማኖት ስርዓት ከዚህ ካለው ከሀገሩ ስርዓት ጋር አዛምዶ በትክክል በህግ ቀርጾ የሚተዳደርበትን ሁኔታ ለመፍጠር በሚያስፈልገው ሰዓት በክቡር አምባሳደር አያሌው ያሉ ሰዎች በመገኘታቸው ጥርት ያለ የህግ ስርዓት ነድፈው በስርዓት የተመራ ከፍ ያለ ማማ ላይ የሚተዳደር ቤተክርስቲያን እንዲሆን ያደረጉ ትልቅ አባት ነበሩ።
አንዲት እንደዚሁ ከአምባሳደር አያሌው ጋር በቤተ ክርስቲያኑ በኮሚቴዎች እና በተለያዩ ስራዎች ያገለገሉ ሴት ምስክርነት ቃላቸውን ሲሰጡ ሳንቲም ከመቁጠር አንስቶ ለቤተ ክርስቲያኖቹ የሚያስፈልጉትን ማናቸውንም ስራዎች እኔን አይመጥንም ሳይሉ አብረውን ያገለገሉ ናቸው ብለው ሲያመሰግኗቸው ሰምቻለሁ።
ይሄ ቅድም ያልኩትን ገጽታቸው ነው ለሁላችንም እንደ ሀብት እንደ አንጡራ የምንቆጥረው። ኢትዮጵያዊ ትህትናውን ነው፣ ቁም ነገሩን ነው፣ ዝቅ ብሎ ሌሎችን የማገልገል ሌሎችን የማክበር እንግዳም የመቀበል ስርዓቱ ነው። እንዲህ ያሉትን ትልቅ ፈርጥ የሆኑ የሀገራችንን ህዝባችንን ባህሎች ከተማርንባቸውና ካሳዩን ሰዎች እንደነዚህ ያሉ ታላላቅ አባቶች ናቸው። ቤተክርስቲያን የትህትና ቦታ መሆኗን በማወቅ የሚያስፈልጋትን በተለይ ደግሞ በስደት መጠን በምንኖርበት ጊዜ ከሀገራችን ያሉ ስርዓታችንን ለወጣቱ ለማስተማርም ቢሆን በጠቅላላውኑ አካሄዳችንን አሳምረን የኢትዮጵያዊነት ገጽታችን የከበረ የጨዋ ስርዓት ያለው መሆን እንድናቅ እነዚህ አባቶች የሚመክሩ የሚገስጹ ናቸው። በቤተክርስቲያን ውስጥ በሚመጡ ስርዓት በማንኛውም መልኩ ውስጥ እኔ ከፍ ያልኩ ነኝ ወይም አምባሳደር ነኝ ወይም እንደዚህ ነኝ ከፍ ያልኩ ነኝ ብሎ የሚል አይነት ገጽታ የላቸውም። በሁሉም ቦታ በትህትና በተመደቡበት ቦታ የሚያገለግሉ ሌሎቻችንም ደግሞ አካሄዳችንን አሳምረን እንድንሄድ የሚገስጹ የሚያስተምሩት ናቸው እና ከዚህ አንጻር ነው እንግዲህ የኒህ አባት ጉምትነት የሚለካበት ወይም ታላቅነታቸው የምናውቀው። ይሄ አሁን ያለው ትውልድ ለኢትዮጵያ ያለው ቀናኢነት የሚለካው ከአባቶቹ የወረሰውን ስርዓት፣ ከአባቶቹ የወረሰውን አርበኝነት፣ ከአባቶቹ የወረሰውን የነጻነት መንፈስ ማራመድ መቻሉ ሲታወቅ ነው። በዚህ አንጻር በተለይ የክቡር አምባሳደር አያሌው ትውልድ ላለፉት 50-60 ዓመት የነበሩት ኢትዮጵያ ህልውናዋ በተደፈረበት ጊዜ ራሳቸውን አሳልፈው በጦር ሜዳ ከተሰለፉት ጀምሮ እንዲሁም ደግሞ ዘመናዊ ኢትዮጵያ በዓለም ላይ ማንነቷን በምታሳውቅበት ባለፉት 50-60-70 ዓመታት ውስጥ በዲፕሎማሲ ዙሪያ በተለያዩ ቦታዎች በየቦታው ቆመው የኢትዮጵያን ማንነት ያሳወቁ ታላቅ አባቶች እንደነዚህ አባቶች ናቸው። እነዚህ አባቶችን ማጣት በማን ተተክተዋል? ይሄ ትውልድ እንደነሱ የሰሩትን ስራ ይሰራሉ ነው። በተለይ ዛሬ ኢትዮጵያ መስቀለኛ መንገድ ላይ በተቀመጠችበት ጊዜ ያቆዩልንን አባቶቻችንን የማሰብ ነገር ይመጣል። በዚህ መነጽር ውስጥ ነው እንደ ክቡር አምባሳደር አያሌው ያሉ አባቶች መለካው። ከዚያም አልፎ ተርፎ ደግሞ እንዲህ ወደ ለፉት 50 ዓመታት እንደምታውቂው ኢትዮጵያውያን ከሀገራቸው ወደ ውጭ የጎረፉበት እና በተለያየ ቦታ በተለይ በዚህ በዋሽንግተን ዲሲ በጣም ትልቁ ቁጥር የሚገኝበት ነው። በዚህ አካባቢ ስንኖር ሀገራችንን፣ ባህላችንን፣ ታሪካችንን ይዘን እንደ ሌላው ህዝብ ከፍ ብለን እንድንታይ በማህበራት ስንደራጅ ራሳችንን በተለያዩ ማህበራዊ፣ ባህላዊ እና በተለያዩ ሃይማኖታዊ ጉዳዮች ላይ ስንገለጽ ተስማምተን ተግባብተን እንድንሄድ ያደረጉን እንደነዚህ ያሉ አባቶች ናቸው። እንደነዚህ ያሉ አባቶች ከፊታችን ሲጠፉ ልክ ትልቅ ዋርካ የተቆረጠ ያክል ከዚህ አንጻር እውነት ነው ሀዘናችን ከፍ ያለ ነው። የኢትዮጵያ ማህፀን አሁንም በዚህ በኩል ሌሎችንም ወጣቶችንም ፈለጉን ተከትለው የሚሄዱ እንደሚፈጥርና እንደሚኖርም ኢትዮጵያም ከፍ ባለ ማዕረጓ ወደፊትም እንደምትና የእነዚህ አባቶች ስራና ቀናይነት ወደፊትም ይቀጥላል የሚል ተስፋ አለኝ።
አቶ አቤል ጋሼ እርስዎንም የቤተ ክርስቲያኒቱን ቤተሰብም እንደዚሁ መጽናናትን እንዲያገኝ እንመኛለን። በጣም አመሰግናለሁ።
በጣም እግዜር ይስጥልኝ። በጣም አመሰግናለሁ። እግዜር ያክብርልኝ።
ለአምባሳደር አያሌው ማንደፍሮ ቤተሰብ፣ ለወዳጅ ዘመዶች ሁሉ መጽናናትን እንመኛለን። እንግዲህ የእድሜም የሙያም እኩዮቻቸውን ቤተሰቦቻቸውንም ጨምሮ በሌላ ጊዜ ለማግኘትና ለማነጋገር እንሞክራለን። አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ከእንግሊዝኛ መጠሪያው ምህጻር ያሊ በቀድሞ የደቡብ አፍሪካ የነጻነት ታጋይ ኔልሰን ማንዴላ ስም የሰየመው የቀለም ትምህርትና የመሪነት ስልጠና ከሰሞኑ ተጠናቋል። ከ30 በላይ ኢትዮጵያውያን ወጣቶች በመርሃ ግብሩ ላይ ተሳትፈዋል። ከመካከላቸው ከአራቱ ጋራ ሀብታሙ ስዩም ቆይታ አድርጓል። ስለ ቀሰሙት ቁም ነገር፣ ስለ መጪው ዘመን ትልማቸው ተጨዋውተዋል።
የማንዴላ ዋሽንግተን የወጣቶች የጉድኝት ወይንም የተሰስር መርሃ ግብር በየዓመቱ በመቶዎች የሚቆጠሩ ወጣት አፍሪካውያን የሚሳተፉበት የቀለም ትምህርትና የሙያ ሥልጠና መርሃ ግብር ነው። ዘንድሮ ከ30 በላይ የሆኑ ኢትዮጵያን ከተለያዩ ዘርፎች ተመርጠው አይነተኛ የግንኙነትና የመማማር መድረክ በሆነው መርሃ ግብር ላይ ታድመዋል። ዛሬ ከእነሱ መካከል ከአራት ወጣቶች ጋር ስለነበራቸው ቆይታና ስለ መጪው ዘመን እቅዳቸው አጭር ውይይት አሰናድተናል። ራሳቸውን በማስተዋወቅ ይጀምራሉ።
ናሚ ተሾመ እባላለሁ። በሙያዬ ሐኪም ነኝ። በማህበረሰብ ጤና ዙሪያ ስፔሻላይዝ አድርጌ ነው የምሰራው። በኢትዮጵያ በነበረኝ ቆይታ ገና ከሕክምና ትምህርት ቤት ጀምሮ የበጎ አድራጎት ድርጅት ከተወሰኑ ጓደኞቼ ጋር አቋቁመን በሱ ዙሪያ እንሰራ ነበረ።
ስሜ ንፍታሌም ፍቅሬ ይባላል። የአዲስ አበባ ልጅ ነው። የምሰራው ዲጂታል ማርኬቲንግ ላይ ነበረ። ጸደይ ግርማ እባላለሁ። የህግና የስራ ተጾታ ባለሙያ ነኝ። የተለያዩ ድርጅቶች ውስጥ በሰብአዊ መብት ባለሙያነት፣ በአሰልጣኝነት፣ በተመራማሪነት አሁንም ደግሞ በተባበሩት መንግስታት የስደተኛ ከፍተኛ ኮሚሽን እየሰራው እገኛለሁ።
ያሲር ዮኒስ እባላለሁ። የድሬዳዋ ልጅ ነኝ። የምሰራው ጅጎል ሆስፒታል፣ ጥንታዊው የመጀመሪያ ሆስፒታል ሀረር ውስጥ የተቋቋመ በ1894 እዛ ነው የምሰራው። እዛ ሆስፒታል ውስጥ ላለፉት 9 ዓመታት እንደ ክሊኒሽያን፣ እንደ ሜዲካል ዳይሬክተር እንደዚሁ ደግሞ እንደ ስራ አስኪያጅነትም ሰርቻለሁ።
ሁላችንም በጣም አመሰግናለሁ። ከ48 የአፍሪካ ሀገራት የመጡ ወደ 700 ሰዎች ናቸው በዘንድሮ መርሃ ግብር ውስጥ ተሳታፊ ሆኑት። እያንዳንዳቸው የራሳቸው ሀሳብ፣ የራሳቸው ፍልስፍና፣ የራሳቸው ልምድ ይዘው ነው የመጡት። እናንተ እንግዲህ እንደ አንድ ኢትዮጵያዊ ወጣት በዚህ መርሃ ግብር ላይ ስትገኙ ሰምታችሁት ይህም አለ ለካ ወይም እንደዚህም ይታሰባል ወይ የምትሏቸው የተወሰኑ የሚረቡ ሀሳቦችን ወይም ቁም ነገሮችን ያገኛችሁ ይመስለኛል። በየራሳችሁ ዘርፍ ውስጥ ያገኛችኋቸውና የማትረሷቸውን ሀሳቦች አጋሩ። ከናኦሚ ልጀምር።
አመሰግናለሁ። በነበረን ቆይታ እርስ በርሳችን ከሌሎች አፍሪካ ሀገር ከመጡ ፌሎች፣ ወጣት ሊደሮች እንዲሁም ከየትምህርት ቤቶቻችን በጣም ብዙ ነገሮችን ቀስመናል። በጣም ፓክት የሆነ ፕሮግራም ነበር። ብዙ ነገር አግኝተናል። ጤና ፖሊሲ፣ ማህበረሰብ ጤና ላይ ብዙ ነገር ፍላጎት አለኝና በሱ ዙሪያ በጣም የተማርኩት የምለው ነገር በኮሚኒቲ ውስጥ በነበረን ቆይታ የተለያዩ በጣም ጥቂት የሚመስሉ ግን ልዩነቶችን ሲያመጡ የነበሩ ፕሮጀክቶችን አይቻሉ። ለምሳሌ በስነ ጾታና ወጣት ወይም አዶለሰንት በሚባሉት እድሜ ግሩፕ ዙሪያ ላይ ያጠነጠኑ የተለያዩ ክሊኒኮች ወይም ኮሚኒቲ ሴንተሮች ሊሆኑ ይችላሉ እና በጣም በትንሽ ፈንድ እንዴት አድርገው የጤና ትምህርትን እንደገና ለወጣት ተስማሚ የሆኑ የስነ ጾታ ሴንተሮችን እንዴት እንዳቋቋሙ እነዚህን ነገሮች ሳይ፣ እንዲሁም ደግሞ አብረኝ ከነበሩ ፌሎች ውስጥ በሀገራቸው ከጅቡቲ ጀምሮ እስከ ጋና፣ ታንዛኒያ ከሎካል ኢኒሽቲቭ ተነስተው በጣም ብዙ የሰሩ ሰዎች ነበሩ እና ከነሱም እንዴት እነዚህን ነገሮች ከትንሽ አንስቶ ኢምፓክት ማምጣት እንደሚቻል ብዙ ነገር ተምሬያለሁ።
ነፍታለም ፍቅሬ፣ አንተ እንግዲህ መረጃ ሳይንስ ላይ ነው እንቅስቃሴ የምታደርገው። ከእሱ ጋር በተያያዘ ጭንቅላት ውስጥ የቀሩ የሌላ ሀገራትን ልምዶች ውስጥ ያጋራል።
በሁለት ዘርፍ ነው ያው ከሌሎች አፍሪካ ወንድሞቻችን ጋር ጊዜ ሳሳልፍ ያየሁት ምንድን ነው፣ ችግራችን በጣም ይመሳሰላል። የተማርኩት ነገር ምንድን ነው፣ መክናየት አይፈጥሩም። ይሄ ነው ችግሩ፣ እንደዚህ እያደረግን ነው ነው የሚሉት። እሱ ለእኔ ትልቅ ትምህርት ሆኗል። አንዳንዴ ኢትዮጵያ የራሳችን ደሴት የሆነን ይመስለናል ብዬ አምናለሁ እንጂ ብዙ ችግር እኛ የሚያጋጥመን እነሱ የሚያጋጥማቸዋል። አቲቱዱን ግን ትንሽ ይለያል ብዬ አምናለሁ። እነሱም ሶልቭ ለማድረግ ይጥራሉ። ስለዚህ ከእነሱም ምንማር ይመስለኛል። በበኩሌ አሁን የሄድኩበት ኖርዝ ዌስተርን ዩኒቨርሲቲ የሚባል ነው እና ከአሜሪካ ስር ዩኒቨርሲቲዎች አንዱ ነው ይሄ ሪሰርች ኤንድ ዴቨሎፕመንት ላይ እና እዛ ያለን ኬሎግ ቢዝነስ ስኩል ነበርኩ። 6 ሳምንት ነው የቆየ ነው። እዛ አእምሮ ውስጥ የተቀረጸው ኢንኩቤተር ምን ማለት እንደሆነ በደንብ የተረዳው ቺካጎ ሄድኩ ጊዜ ነው።
ኢንኩቤተር
የአንድ ሰውን ሀሳብን እንዴት አድርገን ነው እስከሚፈለፍል ምን ረዳው እና ሲረዳው ምንድን ነው የተለያዩ ፓርትነሮች እንዴት ነው የሚረዱት እነሱም እንዴት ነው ቤኔፊት የሚያደርጉት ነው።
እኔ የነበርኩት ነብራስካ ሊንከን ዩኒቨርሲቲ ነበር። እዛ ያሉት ነዋሪዎች ያላቸው ክብር ነብራስካ ዩኒቨርሲቲን እንደ አንድ ተቋም ሳይሆን እንደ ሁላቸውም ተቋም የሚቆጥሩት ነገር፣ ባገኙት አጋጣሚ ሁሉ የሚደግፉበት ሁኔታ፣ ይሄ የባለቤትነት ስሜታቸው በጣም ነክቶኛል። በተሰማራሁበት በሰብአዊ መብት በስርዓተ ጾታ ላይ እንዴት አስተሳሰብ መቀየር እንደሚቻል ችግሩን ገና ሳይሰማ ማህበረሰቡ እኔ ምን አደርጋለሁ ብሎ ያደረገውን ነገር ተገንዝቢያለሁ። የተለያየ አስተሳሰብ ካላቸው ፌሎች ጋር አብረን ስንማር እርስ በራሳችን ያለ መስተጋብር፣ እርስ በራሳችን የመማማር ሁኔታ፣ የሌሎች አፍሪካ ሀገሮችም የማናውቃቸው ብዙ ነገሮች ያውቀናል። ስለ ሀገራችን ያሉ ስርዓቶች፣ የሃይማኖት፣ የባህል የተለያዩ ልውውጥ መድረኮች ነበሩ። በዚህም ሀገራችንን በተቻለ መጠን አስተዋውቀናል። ሌሎች ሀገሮችም ያሉባቸውን ተግዳሮቶች እንዴት እንደሚያዩ እንዴት ሀገራቸውን እንደሚያስተዋውቁ እና እኛም እንዴት ማድረግ እንዳለብን ተምራለሁ።
ያሲሩ፣
እኔ ቴክሳስ ውስጥ ነበርኩና ሳውዘርን ሆስፒታሊቲ ነው ሞርፍ ያየሁት። ለስራ ያላቸው ቁም ነገረኝነት ለሰዓት ብቻ ሳይሆን ለስራ ለሰው። ሌላኛው ደግሞ መልቲ ዳይቨርስ የሆነ አይዲያዎች ያለ ስሜት ስሜታቸው እንዴት እንደሚያስተዳድሩ ትልቅ ትምህርትም የወሰድኩበት ነገሮች አሉ። ሌላው ደግሞ ሲስተሞቻቸውን በጣም አድንቄላቸው ያደነቀኝና ኢቨን እኛ መውሰድ የምንችለው ብዙ የኢኮኖሚክ ሲስተሞቻቸውን፣ የግብይት ስርዓታቸው፣ የጤና ስርዓታቸው ስፔሻሊ ሆስፒታሎችን ለመጎብኘት በጣም ጎብኝተናልና የጤና ስርዓታቸው እንደ ኩባ ባትሆነ ስርዓቱ ከሲስተም ዋይዝ ደረጃ ያለው አመላለስ ስርዓታቸው ይመስጠው ከቴክኖሎጂ ጋር ከእድገት ጋር በሚሄድም ዋናው ግን ትልቁ ነገር ምንድነው ሶፍትዌራቸው ነው። ሶፍትዌራቸው በጣም ጠንካራ ነው ማለት አስተሳሰባቸው፣ አቲቲዳቸው ላላቸው ነገር ከባድ ነው። ከፖሊሶች ጋር እንዞራለን። በዛ ላይ አንዱ ሲያጠፋ ኦልሞስት ዊድን 3 ሚኒትስ አስቆመው፣ መጣ፣ ትኬት ሰጠው፣ አለቀ። ዳሴ ሌላ ምንም ነገር አልነበረም። አይ ዊሽ ይሄ ሀረር ላይ ድሬዳዋ ላይ ባይሆን ደስ ይለኛል።
የህግ የበላይነትና የጸጥታ
በጣም በቃ በጣም ደስ ይለኛል።
እንግዲህ ከኢትዮጵያ ነው የመጣችሁት። ኢትዮጵያ ባለፉት ጥቂት ዓመታት ፖለቲካ የወለዳቸው ኢኮኖሚውም እንዲሁም ማህበረሰቡ በአጠቃላይ የፈጠራቸው ችግሮችን አስተናግዳለች። ኢትዮጵያ ከግማሽ በላይ እንግዲህ ወጣት የሚኖርባት ሀገር ናት። አሁን ያለውን ችግር የሚቀርፉ የተሻለች ኢትዮጵያን ለመፍጠር የሚያግዙ ሀሳቦችን በቆይታችሁ ውስጥ ከሌሎች ሰምታችኋል ወይ?
ሰምተናል። አንደኛው አሁን ይሄ አሁን ካለው ፖላራይዜሽን አንዱ ትልቁ ተብሎ በእንግሊዝኛ ተርሞ ፖፑሌሽን ዲቪደንድ ይባላል እና ባደገ ቁጥር እና እንደዚያውም የሞት ደረጃ ሲቀንስ ጥሩ ቅድም እንዳልኩ ብዙ ወጣቶች ይፈጠራሉ። ጉልበት ያላቸው ሞቃት ኢነርጂ ያላቸው ወጣቶች ይኖራሉ። አዳት ታይም ላይ ኢኳል የሆነ በፖሊሲ ደረጃ ብቻ ነው በማተጋበር ላይ ስራ አጥነት ሲበዛ፣ የሪሶርስ አን ኢኳል መካፈል ሲበዛ ቁጭትና ቁጣን ያስከትላል። ስለዚህ ወጣቶች ናቸው። ወጣት ደግሞ ሲቆጣ እያየንበት ደረጃ እኛ እያየነው ነው። ሌሎች ሀገሮች እንደ ቻይና አይነት ወር ደግሞ እንደ ኮሪያ እንደ ቬትናም እነዚህ ወጣቶቻቸውን ወደ ስራ በማስገባት በትምህርት በመያዝ አሁን ያሉበትን ሀገር እንዲቀይሩ ነው ያደረጋቸው። ስለዚህ አሁን አንደኛው ትልቁ ነው እንደ ኢትዮጵያ በፖሊሲ ደረጃ ጥሩ ፖሊሲዎች አሉ፣ ግን ተግባራዊ ናቸው ወይ መሬት ላይ? ለምሳሌ ከትምህርት እንጀምራለን። በትምህርት ከጥራት ጋር ከትምህርት ስርዓት ብቻ ሳይሆን ጥራትም ራሱ። ከዛ ሁለተኛ የስራ ፈጠራ እድልና ማርኬቲንግ ላይ አብዛኛው ወጣቶች ስራ አጦች ናቸው። ስለዚህ ስራ አጥ ሲሆን ለተለያዩ መጥፎ ነገሮች ይጋበዛሉ። ከሶስት ጀምሮ ወደ ላይ ይጋበዛል። የራበው ወጣት ደግሞ የሚይዘው ነገር እንደሌለ በአይናችን ያየንበት ነገር ምን ያህል ጥፋቶች እንደተሰሩን ባህር ላይ ስፔሻሊ ጤና አመራር ነኝ ስራ እስከጅ ያለው ራሱ ምን ያህል ቻሌንጅ እንደነበር ለምን ከመፈናቀሉ ጀምሮ በጣም ይከብድ ነበር። አብዛኛው ደግሞ ቪክተሞቹ ወጣቶች ናቸው። የሚጠቃውም ወጣት ነው። የችግሩ ቀበጥቀበሽ በመጀመሪያ ደረጃ ወጣትን ህጻናቶች ናቸው እና እናቶች ናቸው። አብዛኛው እናቶችም እንደዛ ይጎዳሉ። ስለዚህ ምን ያህል የወጣት ጉልበት ኃይል እንዳለውና ወጣትን ከተጠቀምን ኢትዮጵያ እንዴት እንደ ሀገር መቀየር እንደምንችል እነዚህን ኮንሴፕቶች ያየንበት ነው። ቲዮሪቲካል ያለም ፕራክቲካሊ ስፔሻሊ በሳይት ቪዚቶች። ሁለተኛ ነገር ደግሞ እንደዛው የእስር ቤት ኢንስቲትዩሽናቸውን ጎብኝቻለሁ። የለበክ ከዛ ሀገር ለበክ ቴክሳስ ቴክ ዩኒቨርሲቲ ያዘጋጀው ነው። ዲቴንሽን ሴንተሮቻቸውን አይተናል። ስለዚህ በጣም የመታሰር ሰርኩሌሽን ነበራቸውን እንዴት እንደቀነሱት። ስለዚህ ከብሎ ኢኒሽቲቭ ለሱሰኞች እና ለወጣቶች ስፔሻል የሆነ ፕሮግራም አላቸው። ተመልሶ እስር ቤት እንዳይገቡና ከወጡ በኋላ ፕሮዳክቲቭ እንዲሆኑ የራሳቸው ፕሮግራሞች አላቸው። ስለዚህ ማሰር ብቻም ሳይሆን የታሰረበትን ምክንያት ከምንጩ ያደርጉታል። ስፔሻል ከሱ ጋር ያሰ ስታየው እነዚህ ነገሮች ምን ያህል ላይ ትናንሽ ሊመስሉ ይችላሉ፣ ግን ኢምፓክታቸው በጣም የጎላ ነው ማለት ይችላሉ።
ጸደይ
ሴኔተር የመተዋወቅ እድል ነበረን። ብዙ ሲስተሙ እንዴት እንደሚሰራ የተለያዩ ገለጻዎች ተደርገውናል። የተለያዩ ኢቨንቶች ላይ መሳተፍ የከተማ ነዋሪዎችን በተወሰነ መልኩ የማናገር እድል ነበረን። ከዚያ የተማርኩት ምንድን ነው እንደ ግለሰብ የራሳቸውን ሪስፖንሲቢሊቲ የሚወስዱ ሰዎች ለምሳሌ ያክል ያሉ ክፍተቶችን አይተው እኔ ምን ማድረግ እችላለሁ የሚለውን ነገር ወስደው አካባቢያቸውን ሁኔታቸውን የቀየሩ የተለያዩ ችግሮች መፍትሄ የሰጡ አብሮን የነበሩ ፌሎች ነበሩ። እዛም የተዋወቅ ናቸው የህግ አውጪ የተለያየ ቦታ የሚሰሩ ባለሙያዎች ነበሩ። ይህንን ክፍተት እኔ ምን አደርጋለሁ፣ አሁን እኔ የምሰራበት ጾታን መሰረት ያደረገ ጥቃት ላይ ነው። እዛ ላይ ሁልጊዜ ለምሳሌ ያክል እንሰበሰባለን፣ የተለያዩ ነገሮች ይደረጋሉ፣ የሚመለከታቸው አካላት የሆነ ነገር ማድረግ አለባቸው ይባላል። የሚመለከታቸው አካላት ግን እኛ ነን። ስለዚህ በግለሰብ ደረጃ ማድረግ የምንችላቸው የተለያዩ ነገሮች አሉ ትኩረት ሰጥተን ብንሰራ ብዬ አስባለሁ። እንደ ግለሰብ መረጃዎችን ስንወስድ መረጃ ስናስተላልፍም መጠንቀቅ አለብን።
ምሳሌ
ሳይመን ሲኒክ የሚባል አለ፣ የታወቀ እነዚህ ሊደርሺፕ ላይ የሚያወራና ምን ይላል፣ መሪን አትከተል የመሪውን ሀሳብ ተከተል ይላል። ለምን? የፈለገ አይነት መሪ ሰው ነው፣ ሰው ይሳሳታል፣ አንድ ቦታ ላይ ሊያስኮርፈን ይችላል፣ እንደ ሰው ማለት ነው። ሀሳብ ግን ከተከተልክ ማንም ሰው ይሁን ያንን ሀሳብ ያንተ ሀሳብ አድርገህ ነው የምትከተለው። የኢትዮጵያ ሕዝብ እውነቱን ለመናገር ጥሩ ነው፣ ሰው ነውና ጥሩ ሀሳብ መከተል ይፈልጋል። ያንን ሀሳብ ከተከተለ ወጣቱ የራሱ አለቃ ከሆነ ወደፊት ችን ችግር ጊዜ ካሳለፍን በኋላ ወደ ጥሩ መንገድ ምንሄድ ይመስለኛል። ኢትዮጵያ
አሁን ያለንበት የሀገራችን ሁኔታ እድልና አቅም ሊገናኙ በጣም ጥቂት የቀራቸው ጊዜ ይመስለኛል እና ይህንን ዊንዶ መሙላት የሚችለው የእውነት ወጣቱ ብቻ ይመስለኛል። አሁን ባለንበት ሁኔታ እና የተሻለ የመናገር መብታችን የተጠበቀበት ጊዜ ነው እና ሁላችንም በተሰማራንበት ዘርፍ ከጤና እስከ ኤጁኬሽን እስከ ቴክኖሎጂ ማንኛውም የስራ ዘርፍ ላይ ፖሊሲዎች ኢምፓክት እንዳላቸው እናውቃለን። ይህንን ፖሊሲ ደግሞ መጠምዘዝ፣ ማዞር፣ ሞዲፋይ ማድረግ የምንችልበት እድል ተሰጥቶናል። ከፊታችን የሚመጣ ምርጫ አለ። እዚህ ሀገር እኔ ዩኒቨርሲቲ ኦፍ ዳላዌር ነበር ላለፉት 6 ዓመት የቆየሁት እና በቆይታዬ የሴኔተሩ ዲሲ የሚቀመጠው ሴኔተር አግኝቶን ነበር እና ህዝቡ መሪዎቻቸውን እንዴት አካውንታብል እንደሚያደርጉ የሲስተማቸው ጠንካራ መሰረት ይመስለኛል። ግልጽነትና ተጠያቂነት የሰፈነበት ሀገር ስለሆነ ፓወር በአንድ ሰው እጅ እንዳይሆን ይሄ ሁሉ ጊዜ ኢንሹር እያደረገ ይሄዳል። ይሄንን ደግሞ የሚያደርገው ህዝቡ ነው። ስፔሲፊካሊ ወጣቱ ነው። ስለዚህ እኔም ለራሴም እንደ ዲሲዥን ወስጄ የምሄደው ለሚሰማውም ሰው መናገር የምፈልገው ኔጌቲቭ ነገሮቻችንን እንደ ፊውል እንጠቀማቸው። እድል አለን፣ እድላችንን ሪሊ እንጠቀም። ማለት በነበርንበት ጊዜያት ውስጥ ምርጫ፣ ተጠያቂነት እና ግልጽነት የሚባሉት ኢሹዎች ቀላል አልነበሩም እና አሁን ጥሩ ተስፋ አለ። ይሄንን ኦፖርቹኒቲ ሲዝ አድርገን የእውነት መሪዎቻችንን የምንጠይቅበትን የምናናግርበትን መንገድ እንፍጠር። እነዚህን ፕላትፎርሞች በተሰማራንበት ዘር
አድማጮቻችን በማዳመጥ ላይ ያላችሁት ዘንድሮ በነበረው የማንዴላ ዋሽንግተን የወጣቶች የጉድኝት ወይንም የተሰስር መርሃ ግብር ላይ ኢትዮጵያን ወክለው ከተገኙት ወጣቶች ጋር የተደረገን ውይይት ነው። እንግዶቻችን የጤና ባለሙያዎቹ ናኦሚ አሰግድና ያሴር የኖስ፣ የሕግ ባለሙያና የሰብአዊ መብት ተሟጋች ጸደይ ግርማ እንዲሁም የመረጃ ሳይንስ ባለሙያው ንፍታሌም ፍቅሬ ናቸው። ወደ ሀገር ቤት በምትመለሱበት ጊዜ በጥቂት ጊዜያት ውስጥ ሰርታችሁ የምታሳዩት ወይንም ደግሞ የምትሞክሩት አዳዲስ ነገር እንዳለ ሰምቻለሁ ወይንም እንድትሞክሩ ይጠበቃል። በምን ዙሪያ ላይ ልትሳተፉ ልትንቀሳቀሱ አስባችሁ? ከናኦሚ ልጀምርና የቀለም ትምህርት የአመራር እንዲሁም ደግሞ የተሰስር ስልጠናዎችን የወሰድሽበት ዘርፍ አለ፣ ከዛ ጋርም የተያያዘ ሊሆን ይችላል። ከዛ ውጭም ባሉት ጉዳዮች ላይ ምን ልትሰሪ አሰብሽ ወደ ሀገር ቤት በምትመለሽበት ጊዜ?
ከዚህ ኤክስፒሪየንስ ላይ የወሰድኩት ነገር አድቮኬሲ ምን ያክል አቅም እንዳለው ነው። ድምጾች አቅም አላቸውና ኤቪደንስ የተደገፈ መረጃን አጥብቆ የያዘ ድምጽ ረጅም ርቀት ይጓዛል። እኔ በጤና ፖሊሲ ዙሪያ በጣም ብዙ የማያቸው ክፍተቶች አሉኝ። እንደ ማንኛውም አፍሪካ ሀገር ሼር የምናደርገው ብዙ ቻሌንጆች አሉን እና ለዚህ ደግሞ መፍትሄ ይሆናሉ ብዬ የማስባቸውም የራሴ ሀሳቦች አሉኝ እና እነሱን በማገኘው ፕላትፎርም ኤክስፕሬስ ለማድረግ ጤና ለሁሉም የሚለውን መርህ የእውነት አድቮኬት ለማድረግ ዝግጁ ነኝ። ከዚህ ባለፈ አብሬ ከምሰራው ቻሪቲ አሶሲሽን ጋር ኢምፕሊመንት የምናደርገው አንድ አዶለሰንት ሄልዝ ላይ ያለ ፕሮጀክት አለ። እሱንም ባገኙ ቸው ግብአቶች የተሻለ ውጤት እንዲያመጣ አድርጌ እሱንም ለመጀመር የማስበው ነገር ነው ከኖርማል ስራዬ ውጭ።
ንፍታሌ፣ እኔ አክቹዋሊ እዚህ ከመምጣቴ በፊት እንደዚህ አይነት ፕሮግራም ናይሮቢ ሄደን ነበር ሊድ ሪጅናል እና ከመጣ በኋላ ግን ያሰብኩትን አላሳካው እውነቱን ለመናገር። ከዛ አገር ቤት ከገባው በኋላ ከባድ ስለነበረ በሀሳብ ደረጃ አንድ ሰው ለማሳመን ከባድ ነው። ኢንቨስተር ለማሳመን ደግሞ 10,000 ጊዜ ከባድ ነበር እና እቅድ የምነበረ አሁን እንደገና የኦፖርቹኒቲ ተሰጥቶ ማንዴላ ፌሎሺፕ ስመጣ እንዳልሰነፍ ወይም ፌል እንዳላረግ ነበረ እና ራሴን ያዘጋጁት ምንድን ነው ከመሄዴ በፊት አንድ ነገር ማዘጋጀት አለብኝ። ልክ ስመጣ ዳይሬክት ኢምፕሊመንት ማድረገው ሰው ከመሄዴ በፊት ሚኒስትሪ ኦፍ ጆብ ክሪኤሽን ዶክተር ኤፍሬም ጋር ተነጋግረን ልክ ከተመለስኩ በኋላ የቱ ጋር ኮንሰንትሬት እንደማድረግ በስንት ጊዜ ውስጥ ይሄ ነገር እንደሚመሰረት እዛም እያለሁም ከወርልድ ባንክ ጋር ከሌሎች ፕራይቬት ካምፓኒዎች ጋር ፓርትነሮች እንዴት እንደሚሆኑ እሱን ተዘጋጅቼ ነው። ስለዚህ አይ ቲንክ በፊትም አውርተነው ነበረ ሁሉ ይሄ አይዲያ ፖዚቲቪቲ ምኑ አሜሪካ ያ ሲስተም ስላለ እና እዚህ ሀገር ቤት ስንመለስ ሪያሊቲው ሲመጣ ልንደክምት እንዳይችል እያወራንም ነበረ። ራሳችንም የተረዳዳ ሰፖርት እያደረግንም እዛም ከደረስም በኋላም ቶሎ ፍሩትፉል እንዲሆን መሄድ አለብን እያምናምን።
ጸደይ፣
እኔ እንኳን ከነሱ ለየት ይላል ይሄንን ብዬ አሁን ልገልጸው የምችል በ90 ቀን ወይ በ100 ቀን ይሄን እሰራለሁ ብዬ ልገልጸው የምችል ፕሮጀክት ገና አልቀረጽኩም። የምሰራውን ነገር እያሰብኩበት ነው። በዚህ ስልጠና የተለያየ ትራኮች አሉ። እኔ የነበርኩበት ሲቪክ ኢንጌጅመንት ነው፣
የህብረተሰብ ተሳትፎ የሚባለው።
እሱን በምን መልኩ ወደፊት እተገብራለሁ የተወሰኑ ሀሳቦች አሉኝ። መደምደሚያ ያላገኘሁላቸው ገና በውጥ ላይ ያሉ ሀሳቦች አሉ። ግን ከዚህ ከፌሎሺፕ ዋና ያገኘሁት ነገር ብዬ የማስበው መሳሪያ ነው። የሆነ ማሳካት የምፈልገው ህልም አለኝ፣ እሱን እንዴት አሳካለሁ የሚለው ነገር ባለን ነባራዊ ሁኔታ ያሉ ነገሮች አሉ፣ ቻሌንጆች አሉ፣ ብዙ ነገር በማህበረሰብ ውስጥ ላይ ና የሆነ ነገር እዚህ ላይ ባረግ የሆነ ነገር እዚህ ላይ ባረግ ትላለ። ግን እዚህ ፌሎሺፕ ላይ ከመሳተፋችንም በፊት ከዚህ በፊት የተሳተፉ ልጆችንም ጠይቄ ነበር፣ ገለጻም ተሰጥቶን ነበር። ብዙ ችግሮች አሉ፣ ብዙ 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 መስራት የምንችልባቸው ኤሪያዎች አሉ። ነገር ግን ስንመለስ የተነገረን አንደኛው ነገር ኢትዮጵያን በአንድ ቀን አትለውጧትም፣ ሁሉንም ችግር አትፈቱትም። እቅድ ይኖራቸው፣ ስትራቴጂክ ፕላን ይኖራቸው፣ ምን እንደምትሰሩ እወቁ። እኔ ከዚህ ፌሎሺፕ ያገኘሁት ምን እሰራለሁ የሚለውን ነገር ማወቅ ነው። እንዴት እሰራለሁ፣ በምን ያክል ጊዜ ውስጥ አሳካዋለሁ፣ እሱ በሂደት የሚሆን ነገር ነው። ግን ለእኔ የቀሰምኩት የአመራር ክህሎት በምን መልኩ ሌሎች አብሮኝ የነበሩት ልጆች በምን መልኩ ፕሮጀክቶችን እንዳሳኩ በራሳቸው የተለያዩም ድርጅቶች በምን መልኩ ይሰሩ እንደነበር ልምድ ቀስም ያለው አሁን ከዛ በመነሳት የራሴን ሀሳብ
ያስይል
እዚህ ለመጣ አካባቢ የጀመርኳቸውና በሀሳብ ደረጃ በፕላን በፕሮፖዛል ደረጃ ያሉ ፕሮጀክቶች አሉ። ከሴቶችና ወጣቶች ህጻናት ጽፈት ቤት ጋር ላንድ ሴኩር አርገን ለመጀመር ትልልቅ ፕሮጀክት አለ። እሱ ምንድነው? በስነ ጾታ ለተጎዱ ማገገሚያ ቤተሰባዊም ነገርም በጣም እየበዛ ይገኛል ከመጥለፍ ጋር ከተያያዘ ማለት ነው። ስለዚህ እነዚህ ሰዎች ሼልተር ያስፈልጋቸዋል። እንደዛው ደግሞ ብዙ ጊዜ እንደ ህክምናኛ የምናየው ህክምናውን ብቻ ነው። ታከመች ወይ? አዎ። ግን ከመታከም የበለጠ ማህበራዊና ስነልቦናዊ ድጋፍ ያስፈልጋቸዋል። ይህን ደግሞ የሚያገኙበት የራሳቸው የሆነ ሴንተር ለማቋቋም የጀመርኩት ነገር አለ። ግን ይህን ስንሰራ ዋናው ትልቁ ነገር ኮላቦሬሽን ከማን ጋር? ከሁሉም ጋር። እዚህ ካሉት ራሱ ዋነኛው ትልቁ ሪሶርስ ያገኘሁት ነገር ከአፍሪካ ካሉ ያገኛቸው ጓደኞች በጣም ደሞስ ደግሞ ኢትዮጵያውያን የኔ ፌሎች ነው አሉሚኒዎች አሁን ያሉት። ስለዚህ ትልቅ ሪሶርሶች አግኝታለሁ ማለት ነው። ከነሱ ጋር የአይዲያ ሊሆን ይችላል። እንደዛው ደግሞ አካውንታብል ፓርትነሮችም ተጠያቂዎች። ስለዚህ ከነሱ ጋር አንዱ ዳውን ሲሆን ወይ ደግሞ ደከም ሲል ወይ ደግሞ ሰነፍም ሲል ከነሱ ጋር ኢቨን ምንደጋገፍበትም ኢቨን ፕላትፎርሞችን ያብረናል።
አድማጮቻችን፣ አብረውን የነበሩት የዘንድሮው የማንዴላ ዋሽንግተን የወጣቶች የጉድኝት አሊያም የትስስር መርሃ ግብር ተሳታፊ የነበሩ ወጣቶች ነበሩ። በእናንተ ስም እናመሰግናለን። በነገራችን ላይ ይህ ውይይት በምስል ተቀናብሮ በድረገጻችን ላይ ስለሚገኝ እንድትጎበኙት በዚሁ አጋጣሚ እንጋብዛለን። ሰናይ ምሽት።
ሀብታሙ ስዩምንና እንግዶቹን ወጣቶቹን እናመሰግናለን። የተከበራችሁ አድማጮች፣ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። እያስተናገድኳችሁ ያለሁት ቆንጅት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። በቅዳሜ ዝግጅታችን ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ቆየት ካሉ ዜማዎች ድግሱ ጋር ይጠብቃችኋል። ወደዚያ እንሻገር።
ቆየት ባለ ስዊት ሶል ሙዚክ በተሰኘው የአርተር ኮንሊ ዜማ ነበር የምሽት ፕሮግራማችንን የጀመርነው። አርተር ኮንሊ ይቺ የሰማችኋት ነጠላ ዜማ ነበረች በዓለም ዙሪያ ስሙ እንዲታወቅ ያደረገችው። የዚህ ዜማ ቅጂ ከአንድ ሚሊዮን በላይ የተሸጠ ሲሆን በዩናይትድ ስቴትስና በአውሮፓ የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትንም ይዞ ነበር። አርተር ኮንሊ እንደ አውሮፓውያን አቆጣጠር በ2003 ነው ከዚች ዓለም የተለየው በ57 ዓመቱም። የክብር ሰላምታዬን አረሳሁትም። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቀን አድማጮች፣ እንደምንሰነበታችሁ እንደምናመሻችሁ። ለሳምንታ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም ዘና ብላችሁ የምታደምጧቸው የተመረጡ ዜማዎችን ስቱዲዮ ይዤ ገብቻለሁ። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላቸው እየተመኘው ፍሪ ዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ አሰማችኋለሁ።
We're going riding on the freeway.
ፍሪዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥነው። በአድናቂዎቿ የሶሎዋ ንግሥት ተብላ የምትጠራው አሪታ ፍራንክሊን በመንፈስ ቴነሲ ግዛት ሲሆን የተወለደችው። ከአርባ በላይ የሚሆኑ የዜማ አልበሞችን በገበያ ላይ ያውላለች። ከ75 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። እንደ አውሮፓውያን አቆጣጠር በ2005 ለአሜሪካን የሙዚቃ እድገት ላደረገችው አስተዋጽኦ ፕሬዚዳንት ጆርጅ ደብልዩ ቡሽ የአገሪቷን ታላቅ ሜዳሊያ አንገቷ ላይ አጥለቀውላታል። የ18 የግራሚ አዋርድ ሽልማቶችን ጨምሮ የበርካታ ሽልማቶችም አሸናፊ ነች። የተከበራቸው የሙዚቃ ቀን አድማጮች፣ እስቲ ከሶል ዜማ ወጣ አንበልና ወደ ካንትሪ ዜማ እንግባ። የካንትሪ ዜማ ሲነሳ መቼም በመጀመሪያ ስማቸው የሚታወሰን ሁለት ሰዎች ናቸው፣ ኬኒ ሮጀርስና ዶሊ ፓርትን። እነዚህ ሁለት ሰዎች የካንትሪ ዜማ በዓለም የሙዚቃ አድማጮች ዘንድ ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርገዋል። እንደ አውሮፓውያን አቆጣጠር በ1938 ሂውስተን ቴክሳስ የተወለደው ኬኒ ሮጀርስ ወደ 32 የሚጠጉ የስቱዲዮ አልበሞችን ከሌሎች ድምፃውያን ጋር በመሆን ደግሞ ወደ 49 የሚጠጉ አልበሞችንና በአልበም ያልተካተቱ በርካታ ነጠላ ዜማዎችን አውጥቷል። ካወጣቸው አልበሞች መካከል 21 በአሜሪካን የካንትሪ ሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በዩናይትድ ስቴትስ ብቻ ከ68 ሚሊዮን በላይ የአልበም ቅጂ ይሸጧል። እስቲ በመቀጠል ደግሞ ወደ ኬኒ ሮጀርስ ዜማ ልውሰዳችሁና ሰሞን ኢዝሚ የተሰኘውን ዜማውን ላሰማችሁ።
Aluminum cans and cigarette butts lying in the sides of the streets. Baseball field in the county park, buried in a blanket of weeds. There's a swastika spray from an aerosol can displayed on the overpass. Driving around, it's easy to see this town's going down. Somebody should do something about it. How hard could it be? Somebody should do something about it. Maybe that someone is me. A couple into Ferguson's Grill. The door swung back in my face. Closed my eyes, but I felt the stares when I bowed my head to say grace. Watched the table of suits stiff the waitress a tip like they didn't have a nickel to spare. Out in the heat, rising on Main Street, but I felt a chill in the air. Somebody should do something about it. How hard could it be? Somebody should do something about it. Something about
Someone is me. የተሰኘውን የውቁን የካንትሪ ዜማ ቀንቃኝ የኬኒ ሮጀርስን ዜማ ነበር ያደመጥነው። የኬኒ ስም ሲነሳ የእሷም ስም መነሳቱ አይቀሬ ነው። የዶሊ ፓርተን እንደ አውሮፓውያን አቆጣጠር በ1946 በቴነሲ ግዛት ነው የተወለደችው። ወደ 42 የሚሆኑ የስቱዲዮ አልበሞችን አውጥታለች። 41 የሚሆኑት አልበሞቿ በካንትሪ ቢልቦርድ ሰንጠረዥ ላይ ከአንደኛ እስከ 10ኛ ያለውን ደረጃ ይዘውላታል። ዶሊ ለ46 ጊዜያት ለግራሚ ሽልማት ታይታ 8ቱን አሸንፋለች። እስቲ እቺው ታዋቂ ሀገረሰብ የዜማ ቀንቃኝ ከተጫወተቻቸው በርካታ ዜማዎቿ መካከል ጆሊን የተሰኘውን ዜማዋን እናድምጣለን።
Jolene, 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 I'm begging of you, please don't take my man. Jolene, 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 please don't take him just because you can. Your beauty is beyond compare, with flaming locks of auburn hair, with ivory skin and eyes of emerald green. Your smile is like a breath of spring, your voice is soft like summer rain, and I cannot compete with you, Jolene. He talks about you in his sleep, and there's nothing I can do to keep from crying when he calls your name, Jolene. I can easily understand how you could easily take my man, but you don't know what he means to me, Jolene. Jolene, 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 I'm begging of you, please don't take my man. Jolene, 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 please don't take him just because you can. You could have your choice of men, but I could never love again. He's the only one for me, Jolene. I had to have this talk with you. My happiness depends on you and whatever you decide to do, Jolene.
ታዋቂዋ የካንትሪ አቀንቃኝ ዶሊ ፓርተን ነበረች ጆሊን እያለች የተጫወተችልን። ይህ ዜማ እንደ አውሮፓውያን አቆጣጠር በ1973 ነው የወጣው። የዚህ ዜማ ደራሲም ራሷ ዶሊ ፓርተን ነበረች። የተከበራችሁ የሙዚቃ ቃና አድማጮች፣ ፊት ለፊት ያለው የግርግዳ ሰዓት ደሳለኝ ሰዓት እየተገባደደ ነው እያለኝ ነው። ስለዚህ ሄይ ሶል ሲስተር በተሰኘው በኤ ትሬን ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ፕሮዲሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ቆንጂት ታየ ነኝ። ሰላም፣ በደህና አደሩ።